Voice of America.
ተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከገዢው ፓርቲ ጋር እየተካሄደ ያለውን ድርድር መነሻ ያደረገ የአመራሩ ዝግ ውስጥ ገብቷል። ሊቀመንበሩ ዶክተር ጫኔ ከበደና ሌሎች ተደራዳሪዎች የፓርቲውን አቋም እያንጸባረቁ ባለመሆናቸው በብሔራዊ ምክር ቤቱ ስብሰባ ከኃላፊነት ዝቅ መደረጋቸውን አዲስ እንደተመረጡ የተናገሩ አመራሮች ገልጠዋል። የብሔራዊ ምክር ቤቱ ስብሰባ ህገወጥ መሆኑን የገለጹት ዶክተር ጫኔ ከበደ በበኩላቸው አሁንም የፓርቲው ሊቀመንበር መሆናቸውንና ጉዳዩን ወደ ፍርድ ቤት እንደሚወስዱት ነው የተናገሩት። እስክንድር ፍሬው ዝርዝሩን ልኮልናል።
የውዝግቡ መነሻ ጥቅምት 12 2010 ተካሄደ የተባለው የኢዴፓ ብሔራዊ ምክር ቤት ስብሰባ ነው። በዚህ ስብሰባ ላይ ከተነሱት ነጥቦች አንዱ በድርድሩ ላይ የተሳተፉ ያሉት አመራሮች ጉዳይ መሆኑ ተገልጿል። ተቃዋሚዎች ከኢሃድግ ጋር ያካሄዱት ባለው ድርድር የኢዴፓ ዋነኛ ተደራዳሪዎች የፓርቲው ዋነኛ አመራሮች ናቸው። በድርድሩ ላይ የተሳተፉ ያሉት እነዚህ አመራሮች የፓርቲውን አቋም እያንጸባረቁ አይደለም፣ ፓርቲውን ሳያማክሩም ውሳኔዎችን ይወስናሉ የሚል ሂስ ነው በጥቅምት 12ቱ የብሔራዊ ምክር ቤት ስብሰባ መቅረቡ የተገለጸው። ከፓርቲው ተደራዳሪዎች አንዱ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በአደራዳሪነት ጭምር መሳተፋቸውም ተገቢ እንዳልሆነ መነሳቱ ተገልጿል። አቶ ዋሲሁን በዚህ ድርድር ተቀዳሚ ረዳት ዋና የድርድር መሪ መሆናቸው ይታወቃል። ይህንን መነሻ በማድረግም የአመራር አባላት የማሟያ ምርጫና የኃላፊነት ሽግሽግ መደረጉን በፓርቲው አርማና ማህተም የተጻፈ ደብዳቤ ጠቁሟል። በዚህም መሰረት አንደኛ ዶክተር ጫኔ ከበደ ከፓርቲው ሊቀመንበርነት ወርደው በስራ አስፈጻሚ ኮሚቴ አባልነት እንዲያገለግሉ፣ ሁለተኛ ዶክተር ባንተ ይገይ ታምራት ከስራ አስፈጻሚ ኮሚቴ አባልነታቸው ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ፣ እንደዚሁም አቶ ዋሲሁን ተስፋዬ ከስራ አስፈጻሚ ኮሚቴ አባልነት ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ መወሰኑን ደብዳቤው አመልክቷል። በመተካቸውም አቶ አዳነ ታደሰ ሊቀመንበር፣ ወይዘሪት ጽጌ ጥበቡ ደግሞ ምክትል ሊቀመንበር ሆነው መመረጣቸውን ጠቅሷል። በዚህ ስብሰባ ሊቀመንበር ሆነው የተመረጡት አቶ አዳነ ታደሰ ስብሰባውም ሆነ አካሄዱ ህገ ደንብን የተከተለ እንደሆነ ይናገራሉ።
የተወሰነውን ውሳኔ በፓርቲው ዲሲፕሊን ይቀበሉታል ብለን ነው። ምክንያቱም ስራ አስፈጻሚው ብሔራዊ ምክር ቤቱ ሲፈልግ ይሾማል፣ ካልፈለገ ደግሞ ካላፊነት ያወርዳል። ይሄ የብሔራዊ ምክር ቤቱ ውሳኔ ነው። ብሔራዊ ምክር ቤቱ አታስፈልጉኝም፣ የፓርቲን ጥቅም አታስጠብቁም ብሎ ካሰበ ሶስት አመራሮችን ካላፊነት ዝቅ ማድረግ አይደለም ዘጠኛችንንም ካላፊነት ማውረድ ይችላል። ስለዚህ ይሄን የስልጣን አካል አክብሮ አምኖ መንቀሳቀስ ነው። ግን በግላቸው ይሄ ውሳኔ አይገዛን ብለው የሚቀጥሉ ከሆነ የፓርቲው የግለሰብ መብት ከምንም በላይ ያከብራል፣ የግለሰብ መብታቸው ነው መጠቀም ይችላሉ ብለን ነው የምናስበው።
ስንት ለስንት በሆነ አብላጫ ድምጽ ነው ብሔራዊ ምክር ቤቱ ይሄን ውሳኔ ያሳለፈው?
በዛን ቀን በተደረገው ስብሰባ
መቼ ማለት ነው?
በ12 የተደረገ
ጥቅምት 12 ማለት ነው። አዎ
17 የማዕከላዊ ኮሚቴ አባሎች ናቸው የተገኙት። ከ17ቱ 12ቱ ውሳኔን ተቀብሏል፣
ደግፈዋል።
ሶስቱ ተቃውመዋል፣ ሁለቱ ድምጽ ተአቅቦ አድርገዋል። ስለዚህ በዚህ አይነት መልኩ ዲሞክራሲያዊ መንገድ በጠመቀ መንገድ ነው ውሳኔው የተላለፈው።
እነዚህ አሁን ውሳኔው የሚመለከታቸው አመራሮቻችሁ ነበሩ በዛ ስብሰባ ላይ?
አዎ፣ ምክትል ፕሬዝዳንቱና ጥናትና ምርምር ኃላፊ በስብሰባው ላይ ተገኝተው ነበር። ምክትል ፕሬዝዳንቱ እንደውም የዕለቱን የብሔራዊ ምክር ቤት ስብሰባ በአግባቡ ከፍቶ ነበር። ይህን ውሳኔም ተቀብለው ቃለ ጉባኤ ላይ ፈርመው ነው።
ፓርቲውን በሊቀመንበርነት ሲመሩ የቆዩት ዶክተር ጫኔ ከበደ ግን አሁንም በዚሁ ኃላፊነት እንደቀጠሉ መሆኑን ተናግረዋል። የተካሄደው የብሔራዊ ምክር ቤት ስብሰባም ህገ ወጥ ነው ብለዋል።
ምክር ቤት ሲሰበሰብ ፕሬዝዳንቱ ቀጠሮ አስይዞ በዛ ቀጠሮ መሰረት ምክር ቤቱን ይሰበስባል። አጀንዳው ቀድሞ ይታወቃል፣ አጀንዳ እናሳውቃለን። በዛ መሰረት ምክር ቤቱ ተሰብስቦ ውሳኔ ያሳልፋል። ይሄ ነው አሰራሩ በደንቡ መሰረት። አሁን እነሱ አንጃ ፈጥረው ነው ይሄንን ተግባር እየፈጸሙ ያሉት። ስለዚህ ይሄ ስርዓት አልበኝነት በህግ መሰረት መቆም ስላለበት ጉዳዩን ወደ ህግ የወሰድኩት መሆኑን ላረጋግጥልህ እችላለሁ።
እዚህ ላይ የእርስዎ ቅሬታ ምንድን ነው?
ይህንን ምክር ቤት መሰብሰብ የምችለው እኔ ነኝ፣ መጥራትም የምችለው እኔ ነኝ። ይህ አይነት ውሳኔዎች ካሉም አጠቃላይ ሙሉ ስራ አስፈጻሚ በተገኘበትና የማዕከላዊ ምክር ቤት በተገኘበት አጀንዳው ተይዞ ውሳኔዎች ሊተላለፉ ይችላሉ። ደንቡ የሚፈቅደው ይሄንን ነው።
ምክትሉ መጥራት አይችሉም? ዶክተር ጫኔ
ምክትሉም እኮ የለም፣ ህዝብ ግንኙነት የለም፣ ጥናትና ምርምር የለም፣ ድርጅት ጉዳይ የለም፣ ፕሬዚደንቱ የለም። ይህ የሌለበት ምክር ቤት ህገ ወጥ ነው። ስለዚህ በህገ ወጥ መንገድ ነው እየሰበሰቡ ያሉት። ይህም ህግ ባለበት ሀገር ህግ እስኪያስቆማቸው ድረስ በእኛ በኩል ዝርዝር መግለጫዎችን ከመስጠት እንቆጠባለን። ነገር ግን አጠቃላይ የህግ ሂደቶችን ከጨረስን በኋላ ግን ይሄንን ለፓርቲው ደጋፊዎችና አባሎች በዝርዝር በመግለጫ የምንሰጥ መሆኑን ላረጋግጥልህ እችላለሁ።
የደርግን መውደቅ ተከትሎ ከተቋቋሙ ፓርቲዎች አንዱ የሆነው ኢዴፓ ረዘም ላሉ አመታት በተቃዋሚነት ቆይቷል። በአወዛጋቢው የ1997 ምርጫ ጠንካራውን የተቃዋሚዎች ህብረት ቅንጅትን ከመሰረቱት አራት ዋና ዋና ፓርቲዎችም አንዱ ነበር። እስከዛሬ የሚታወቀውም ሰላማዊ የሆነ ያመራር ለውጥ በማድረግ ጀመር ነው። ሊቀመንበርነቱ ከዶክተር ኢንጂነር አድማሱ ገበየው ወደ አቶ ልደቱ አያሌው ከዚያም ወደ አቶ ሞሼ ሰሙና ወደ ዶክተር ጫኔ ከበደ ሲሸጋገር እንዲህ አይነቱ ዝግብ አላጋጠመም። ዛሬ ሁኔታው የተቀየረ ይመስላል። በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ከቦርዱ ምላሽና ከዘገባው ተጨማሪ ክፍል ጋር ለመመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ.